ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 14 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን እንደተለመደው በዜና እንጀምራለን። በማስከተልም ሁለት ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ጽሑፎችን በተከታታይ እናሰማለን። የካቲት ታላቁ የ66 ዓመተ ምህረት አብዮት የፈነዳበት አሁንም ወያኔ ጭንቅ ይዞት ያስቸኳይ ጊዜ አዋጅ ያወጀበት ወር ነው። የካቲት አብዮትን 44ኛ ዓመት ለመዘከር ቀደም ያሉ የዲሞክራሲያ እትሞችን በተከታታይ አቅርበናል። በዛሬ ዝግጅታችን የካቲት 2008 ዓመተ ምህረት እትም የካቲት 66 ድገመና በሚል ርዕስ የቀረበውን እናሰማለን። በዚህም ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ወያኔ ያወጣውን ያስቸኳይ አዋጅ በመጣረር በጎንደር ከተማ ባለፉት ሁለት ቀናት ሲካሄድ የነበረው የቤት ውስጥ አድማ ዛሬም ቀጥሎ ያለመሆኑ ታውቋል። በከተማዋ በርካታ ቦታዎች የትራንስፖርት አገልግሎት አለመኖሩ ሲታወቅ፣ ሱቆች፣ ትምህርት ቤቶች ዝግ ውለው የዋሉ መሆናቸውም ተነግሯል። በኢሊባቡርና በሌሎች አንዳንድ ከተሞችም ህዝባዊ ተቃውሞ የተደረጉ መሆናቸው ይሰማል። ይህ በእንዲህ እንዳለ በዛሬው ቀን የወያኔ አገዛዝ በቅርቡ ላወጣው አፋኝ አስቸኳይ ጊዜ አዋጅ ዝርዝር አፈጻጸም መመሪያ ይፋ ያደረገ መሆኑ ታውቋል። መመሪያው 30 አንቀጾች ያሉት መሆኑ አዋጁን ለማስፈጸም አገሪቱ በ8 ቀጠናዎች መከፋፈሏና የቀጠና አመራር አባላት መመደባቸውም ተገልጿል። መመሪያው የክልልና የፌደራል ባለስልጣኖች ስለ ጸጥታ ጉዳይ መግለጫ እንዳይሰጡ ሲከለከል፣ የዜጎችን መሰረታዊ መብቶች ከማፈኑ በተጨማሪ ከሚከለክላቸው መካከል ብሔር ተኮር ጥቃት መፈጸም፣ ከሽብር ኃይሎች ጋር ግንኙነት ማድረግ፣ ያልተፈቀዱ ሰልፎች ማካሄድ፣ የንግድ ተቋማት መዝጋት፣ በትምህርት ተቋማት ላይ አድማ ማድረግ፣ የፖለቲካ አጀንዳዎች ማስተጋባት የሚሉ ይገኙባቸዋል። ከዋልድባ መነኩሳት መካከል ሳይፈቱ በስር ላይ የቆዩት አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ሃይማኖት በስር ቤት የደረሰባቸውን ከፍተኛ በደል በመግለጽ ለፍርድ ቤት አቤቱ ያቀረቡ መሆናቸው ታውቋል። በስር ላይ ያሉ በስር ቤቱ የተሰፉ ልብስ እንዲለብሱ ቢጠየቁ ለመነኩሴ አግባብ እንዳልሆነ ገልጸው ከውጭ ተለዋጭ የመነኩሴ ልብስ እንዲገባላቸው የጠየቁት ጥያቄ ውድቅ ከመደረጉ በላይ በአሁኑ ወቅት ለተጨማሪ እስር የተዳረጉ መሆናቸውን በመግለጽ ቅሬታቸውን ገልጸዋል። በሐሰት የአሸባሪነት ክስ ተከሰው አብረዋቸው ታስረው የነበሩት ሁሉ ሲለቀቁ፣ እነዚህ ሁለት አባቶች ግን አሁንም በስር እየተሰቃዩ ይገኛሉ። ሁለቱም መነኩሳት የታሰሩበት ምክንያት የወያኔ አገዛዝ ከዋልድባ ገዳም መሬት በመንጠቅ ለስኳር ፋብሪካ ምርት ለማድረግ ያደረገውን ጥረት በጽኑ በመቃወማቸው ሲሆን፣ እንደተለመደው አገዛዙ ወደ ትግል ሜዳ የሚሄዱ ታጋዮችን አበረታተዋል፣ ህገወጥ ገንዘብ አንቀሳቅሷል፣ ውጭ አገር ከሚገኙ ድርጅቶች ጋር በስልክ ግንኙነት አድርጓል በሚሉና በሌሎች የሐሰትና የፈጠራ ክሶች መስርተው እስካሁን በስር እያንገላታቸው ይገኛል። ሁለቱ አባቶች ገና ሲያዙ ድርጊቱን ያልፈጸሙ መሆናቸውን በመግለጽ ቃል የሰጡ ቢሆንም ከታሰሩበት ጊዜ ጀምሮ አንድም ማስረጃ ሳይቀርብ ወይም የምስክር ቃል ሳይሰማ በስር ሲያሰቃዩአቸው መቆየቱም ይታወቃል። እነዚህ መነኮሳት ወትሮም ቢሆን ታስሮ መሰቃየት የማይገባቸው ሲሆን አሁንም እነሱና ሌሎች በብዙ ሺህ የሚቆጠሩ በእስር ቤት እየተሰቃዩ ያሉ ዜጎች በአስቸኳይ ዓለምንም ቅድመ ሁኔታ እንዲፈቱ መታገል ያስፈልጋል ተብሏል። የአባይ ግድብ በገንዘብ ምክንያት መቋረጡ ታወቀ። ባለፈው ዓመት ሐምሌ ወር ላይ የተጻፈና በሚስተር ወጥቶ በማህበረሰባዊ ሚዲያ ላይ ይፋ የተደረገው ግድቡን በኮንትራት የሚሰራው የሳሊኒ ኩባንያ ደብዳቤ የወያኔ አገዛዝ በርካታ ገንዘብ ዕዳ ያለበት መሆኑን ያጋልጣል። ደብዳቤው የወያኔ አገዛዝ ለኩባንያው መክፈል ያለበት 72 ሚሊዮን 896 ሺህ ዩሮ እና 789 ሚሊዮን 756 ሺህ ብር ያልተከፈለ ለመሆኑን ጠቁሞ ይስካልተከፈለ ድረስ ስራውን ለማስኬድ የማይችል መሆኑን ይገልጻል። የወያኔ አገዛዝ በአሁኑ ወቅት ከፍተኛ የኢኮኖሚ ቀውስ ውስጥ ያለ ሲሆን በውጭ ምንዛሪ እጥረት ምክንያት ዕዳውን ለመክፈል የሚችል መስሎ አይታይም። የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው።
በመጪው ቅዳሜ የካቲት 17 ቀን በእንግሊዝ አገር ለንደን ከተማ በሻቢያ ጥላ ስር ያሉት የብሔረሰብና የግንጠላ ድርጅቶች ጉባኤ እንደተጠሩ ይታወቅ ተችሏል። የዚህ ስብሰባ ጠሪዎች እነ ፍሬው ማሾ ወይም ዳውድ ኢብሳ የኦነግ መሪ፣ በዚያድ ባሬ ጀነራል ሲመራ የቆየው የኦጋዴን ግንባሩ ኦብነግና ሌሎች በሻቢያ የሚደገፉ ግንጠላ ቀንቃይ ቡድኖች መሆናቸውም ተዘግቧል። እንደሚታወቀውም ኦነግም ሆነ ኦብነግ በመርሃ ግብራቸው አሁንም መገንጠልና ኢትዮጵያዊ አይደለንም ያሰፈሩ ናቸው። ሁለቱ ግንባሮች ሆኑ በተለይ ኦነግ ይህ ነው የሚባል እንቅስቃሴ ባይኖራቸውም መገንጠል የሚለውና መላውን የኦሮሞ ህዝብ ኢትዮጵያዊ አይደለም የሚለው አቋማቸው ደጋፊ አጣ በመሆኑም አቋም የቀየሩ በመምሰል ህዝበ ውሳኔና የራስን እድል በራስ መወሰን በሚል ሽፋን ጭምብል አሁንም ግንጠላን እንደሚያቀነቅኑ ተጋልጧል። በመጨረሻም እነዚህ ቡድኖች ወይም ድርጅቶች ከወያኔ ጋር እንደበፊቱ ሽግግር በሚል ተቀናጅተው የህዝብን ትግል ለማደናቀፍ ሊወስኑ ይችላሉ የሚል ግምትም እንዳለ ተጋልጧል። ወያኔና ሻቢያን እንዳገዛዝ ኢትዮጵያና ኤርትራን እንደ ህዝብ ልናስታርቅ ተነሳን ያሉት ግለሰቦች ስብሰባ አነጋጋሪ ሆኖ ቀጥሏል። በዚህ ስብሰባ ዋና ቦታውን የያዙት የኢትዮጵያ ህዝብ የሚጠራቸው የቀድሞ የወያኔ ፕሬዝዳንት መቶ አለቃ ግርማ ወልደ ጊዮርጊስ ሲሆኑ አፍቅሮ ወያኔ ያላቸው ምሁሮችና ግለሰቦችም እንዳሉበት ተጠቁሟል። ሻቢያ የአሜሪካ ሲአይኤ ቅጥረኛ ብሎ ያወገዘውና ያገለለውም ኃይሌ መርቆሪዮስ የዚህ ስብሰባ ተካፋይ መሆኑም እውን እርቅ ተፈልጓል ወይ ማሰኘቱም አልቀረም ያሉት አዛቢዎች ወያኔ ጨንቆትና ጠቦት ማደናገሪያውም ውድቅ እየሆነበት ነው ብለዋል። በኤርትራና ኢትዮጵያ ህዝብ መሃል ሊኖር የሚገባው ወዳጅነት ሊመሰረት የሚችለው ሁለቱም ህዝቦች በዲሞክራሲ ተገዢ ሊሆኑ ሲችሉ ነው ያሉ የፖለቲካ ተንታኞች በዚህ ረገድ የወያኔ ሆነ የሻቢያን ወዲያ ወዲህ ምንም ፋይዳና ውጤት አይኖረውም ሲሉ ደምድመዋል።
በደቡብ አፍሪካ ምስራቃዊ ኬፕ ግዛት የታጠቁ ሰዎች አንድ የገጠር ከተማ ፖሊስ ጣቢያ አጥቅተው 5 መኮንኖችና አንድ ወታደር ገደሉ ሲሆን 2 መኮንኖችን አፍነው ወስደዋል ተብሏል። ከፖሊስ ጣቢያው መሳሪያዎችን ዘርፎ በዘረፉት የፖሊስ መኪና ከቦታው ሊሰወሩ የቻሉ መሆናቸውም ተነግሯል። ሁኔታው ባለስልጣኖችን ያስደነገጠ ሲሆን በጉዳዩ ላይ ምርመራ እየተካሄደ መሆኑ ተገልጿል። በኬንያ አንድ የታንዛኒያ ተወላጅ 1 ሚሊዮን ዶላር የሚያወጣ 32 ኪሎ ግራም የሚመዝን ወርቅ ይዞ ወደ ዱባይ ለመሄድ ሲዘጋጅ በጸጥታ ኃይሎች የተያዘ መሆኑን ታውቋል። ግለሰቡ የተያዘው ናይሮቢ በሚገኘው የጆሞ ኬንያታ አየር ማረፊያ ሲሆን ወርቁን ይዞ የመጣው ከታንዛኒያ መሆኑ ታውቋል። የኬንያ ባለስልጣኖች ጉዳዩን እየመረመሩ ነው ብለዋል። አልሸባብ የገንዘብ እጥረት የገጠመውን መሆኑን ይህንንም ለመወጣት ዳህር ሷድሮችን በማስገደድ ገንዘብ እያስከፈለ መሆኑ ድርጅቱን ከተው ወደ መንግስት የገቡ የአልሸባብ አባላት ለመርማሪዎች የተናገሩ መሆኑ ታውቋል። በአሁኑ ወቅት አልሸባብ በየቦታው በርካታ ወጣቶችን አስገድዶ እየመለመለ መሆኑና ለአጥፍቶ ጠፊነትም እያዘጋጀ መሆኑን ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የወያኔ የበላይነት አክትሟል። ዘመናዊ ባንዳነትም እንዲሁ። የወያኔ የበላይነት አቋም የተመሰረተው በትግራዊ ጠባብነትና ምርጥነት መንፈስ ላይ ነው። ወርቅ ዜጋ ወርቅ ህዝብ ትዝ ይለናል። በአባቱ ትግሬ በእናቱ ኤርትራዊ የሆነው መለስ ዜናዊና መሰሎቹ ኢትዮጵያን አምርረው ስለሚጠሉ በናቅፋ ተወልደው ወደ ደደቢት ሲዘልቁ ጀምሮ ትግራይን እንገነጥላለን አሊያም ከሁሉም በላይ ገዢ እናደርጋለን ብለው በመርሃ ግብር ደረጃም የተንቀሳቀሱ ናቸው። የጠባብ ብሔረተኛ ስሜት ወዝውዞ ለግድያ፣ ለወንጀልና ለክልል አንቀጽ 39 ስላደረሳቸው ያዳቆናቸው የጠባብነት ሰይጣን ያቀሰሳቸው በጸረ ኢትዮጵያነት ነው። የወያኔ ጸረ ኢትዮጵያነትና የበላይነት አቋም ወይም ፖለቲካ መሰረቱ ስልጣንን በሁሉም መስክ በትግራይ ተወላጆች በወያኔዎች እጅ ማስገባት ነበር ነውም። ይህ ሀቅ ቢነገርም ይህን ማመን ተስኗቸው በራሳቸው ጠባብ እይታ ታውረው ከወያኔ ስልጣን ለመካፈል የተኮለኮሉት ሁሉ ዘመናዊ ባንዳነታቸው ቅንታትም ጥቅም ሳያመጣላቸው የወያኔን ጸረ አማራ ወንጀል አጅበው በደኖ አሰቦት ምስራቅ ወለጋ ምሳሌ ናቸው ውግዘትን አትርፈው በወያኔ ሊወገሩና ከሀገር ሳይቀር ሊባረሩ ችለዋል። ወያኔ በፍጹም ስልጣን ላይ የመሰረተውም የበላይነት የህዝብን እርስ በርስ መጋጨት ፈላጊ ነበርና ይህን ለማረጋገጥ አንድም ክልል ብሎ ሲከፋፍልና በጎሳ ላይ የተመሰረተ ፌዴራሊዝም ተብዬ መዋቅር ሲጥል፣ በሌላ በኩል ደግሞ ከህዝብ በቁጥር የበዙትን ማለትም አማራና ኦሮሞን በጥብቅ በመከፋፈል ላይ ተሰማርቷል። በዚህ ስምሪቱም የግንጠላ ኃይሎች ኦነግ፣ ኦብነግ ወዘተ በሚገባ ተባብረውታል። በዚህም ሂደት በተለይ የአማራው ህዝብ ብዙ ጉዳት ቢደርስበትም ውሎ አድሮ የወያኔ ግፍ አኙዋኩንም ኦጋዴኑንም ኦሮሞውንም ሁሉንም መጎብኘቱ አልቀረም። ይህን የወያኔ ከፋፋይ ፖለቲካና የበላይነት መጠበቂያ በቅድሚያ ውድቅ ያደረጉት ህብረ ብሔር ይዘት ያላቸው ሙስሊም ወገኖቻችን መሆናቸው ይታወቃል። ባዕዳንም ሌሎችም ይህን ሀቅ ክደው ወይም ሸፋፍነው ለማቅረብ ይጥሩም ሙስሊሞች በሃይማኖታቸውና መብታቸው ላይ በደረሰው በደል እየተነሳ የብሔረሰብና ጎሳ ልዩነትን ግንብ አፍርሰው በጋራ በወያኔ ላይ ቀጣይ የሆነ ተቃውሞ አካሂደዋል። ይህም ትምህርታዊ ሆኖ የጎንደር ህዝብ ደግሞ ደማችን አንድ ነው ብሎ ሲያምጽ የወያኔን የበላይነት ምሰሶ አፍርሶታል። የወያኔ የበላይነትና ዘረኝነት ፖለቲካ ይንፈራገጥ እንጂ አክትሟል ማለት እንችላለን። ባንዳነት በየጊዜው ኢትዮጵያን እየጎዳ ያለ ምጸት ሆኖ ቢገኝም ከጊዜ ወደ ጊዜ እየደከመና ውጤቱም ገለባ እየሆነ መጥቷል። የህዝብ የአሁኑ ጊዜ አመጽ የጠባብነትን ሽንፈት ሲያረጋግጥ ለወያኔም በባንዳነት የሚያድሩት ሆነ የባዕዳን ቅጥረኞችን በርቃናቸው እንዲቆሙ አድርጓቸዋል። ሽንፈታቸው ቢመጣም መንፈራገጣቸው አልቀረምና የህዝብን ትግል በየፈርጁ ሊያደናቅፉ፣ ህዝብን ሊከፋፍሉ፣ ለወያኔ ሊሰግዱ፣ በባዕዳን ትዕዛዝ አመፁን ለውድቀት ዳርገው ወያኔን በተልካሻ ሽግግር ሽፋን ሊያስቀጥሉ በመጣር ላይ ናቸው። በእጃቸው የሀገራችን ሀብት አለ። በእጃቸው ባዕዳን የለገሷቸው ንዋይና መገናኛ ብዙሃንም አሏቸው። በጋራ በሀገር ወዳድ ድርጅቶች ላይ ዘመቻቸውን ሲያጧጥፉ ከርመዋል፣ አጧጥፈዋል። የምታት የወረቀት ቡድኖችና ጦሮችንም በጋዋ አሰማርተው ወያኔ በተቃዋሚ ኃይሎች ላይ እንዲያላግጥና እንዲያሾፍም እድል ሰጥተዋል። ከህዝብም የትግል ባለቤትነቱን ሊነጥቁ ሞክረዋል። በዚህም በዚያም ከወያኔ ጋር ተቃቅፈው የቆሸሹትንም ሳይቀር የቀይ ሽብር ወንጀለኞችን ሳይቀር ከባዕዳንና ሻቢያ ጋር አሲረው የጦር ጀነራሎችን በፋሽስቱ ኮሎኔል አስገድለው አገራችንን የጎድቱን ሁሉ ሳይቀር ከህዝብ ጎራ ሊቀላቀሉና ሊያጨቀዩም ሲጥሩ ዓመታት አልፏቸዋል። የህዝብን የሞት ከተማ አድማ ያደናቀፉት የሰሞኑን የባህር ዳሩንም ሊያስወግዱ እንደጣሩ ታዝበናል። በ1997 ዓ.ም ህዝብን ክደው ለወያኔ ሰለባ የሆኑት ደግሞ ዛሬም ከወያኔ ድርድር ፈሪጥን ሊያሻሽጡና ክህደቱን ሊፈጽሙ እየሞከሩ ናቸው። ሁሉም አልተሳካላቸውም። ትግሉ ቀጥሏል። ህዝብም በፍርፋሪ ላይጠግብ ምሎ ተነስቷል። ዘመናዊ ባንዳነት ከስሯል። ባልሞት ባይተጋዳይነት ባለፈው ሰሞን ዜሮዎች ከዘሬዎች ተሰብስበው ሚዛን አልባ ህብረት ስብስብ ሆንን ሊሉን ቀጥተዋል። ቀደም በየወሩ በአስመራም በዋሽንግተንም ህብረት ተብዮች ብቅ እያሉ በዚያው ሲተኑም ታዝበናል። የተለወጠ የለም።
የትላንት ባንዳዎች ዋጋቸውን እንዳገኙና በታሪክም እንደተወገዙት ሁሉ ያሆኖቹም ህዝብና ታሪክ ወደ ተቢያ የሚጥሏቸው ይሆናሉ። ወያኔ የበላይነቱን እንዳጣ እየተካሄደ ያለው የህዝብ ትግል መስከር ነው። የህዝብ ትግል ብርክ እንዳስያዘው መሪዎቹ ሲቀባጥሩ የምንሰማው መረጃ ነው። አንድም የፖለቲካ ስረኛ የለኝም ብሎ ሲምል ሲገዘት የነበረው አረመኔ ዘረኛ ቡድን ተገዶ የተወሰኑ እስረኞችን ፈቷል። የአባዎችና ሌሎች እስረኞች ያው አሁንም በእስር ላይ እንዳሉ ግን የምናውቀው ነው። ያውም በህይወት ካሉ እስረኛ ለቆልናልና ትግሉ እዚህ ላይ ያብቃ ሊሉ ባንዳዎች ሲነሱ ሁሉም እስረኞች መለቀቅ አለባቸው ከመዓለት አልፎ ህዝብ መስረታዊና ዋናው ትግል የወያኔን ዘረኛ አገዛዝ ለማውደም ነው በሚል ትግሉን ቀጥሏል። ወያኔም ዳግም ያስቸኳይ ጊዜ አዋጅን ማወጅ ተገዷል። ባዳን ጌቶቹም መሰረተህን ለማስፋት ስልጣንን ለእበላባዮች አካፍል ከመዓለት አልፎ ተባባሪ ባንዳዎችን ቢያዘጋጁለትም ያደቆነው ሰይጣን አሌ አስብሎታል። ወያኔ ከማንም ጋር ስልጣን ሊካፈል ፍላጎት የለውምና የትግራይ የበላይነት ቁጥጥሩን ማጣት አይፈልግምና ነው። በመሆኑም ተገዶ ውድቀቱን መቀበሉ የማይቀር ነው። ማሩን አመሮ ወተቱን አጥቆሮ 27 ዓመት የቆየብን ይህ አውሪ አገዛዝ የተለጣፊ አጃቢ ያለ ሲል ያው የለመደባቸውና ከተመክሮ መማሪያቃታቸው በ1983ም ተነርተውለት ስንቱን የፈጁና ያስፈጁ የግንጠላ ቅሪቶች ጭንጋፎች አቤት ብለውታል። ወያኔን በመደገፍ ዛሬም እንደ 1983 ዓመተ ምህረት የህዝብን የዴሞክራሲያዊ ሽግግር ትግል እንዳደናቀፉም ጸንተን ልንታገላቸው ያስፈልጋል። ዳግም ልንሞኝ አይፈቀድም። ሊያሞኙን የሚቃጡትንም እድል አንሰጥም። የትግሬ በላይነት ባዩን የወያኔ ዘረኛ አገዛዝ ይወገድ ስንል ልንተካው የሚገባን ዴሞክራሲን መሰረት ባደረገ የእኩልነትና የህዝባዊ ስርዓት መንግስት እንጂ አንዱን በሌላው መተካት በሚል መንፈስ ሊሆን አይችልም። በብሔር ደረጃ አማራም ኦሮሞም ቁጥራቸው የበዛ ቢሆንም በየግላቸው ግን ከኢትዮጵያ ህዝብ በላይ ቁጥር ያላቸው አይደሉም። ስለዚህ የደፈናው ብዙ ነንና እኛ እንተካ አቋም የተሻለ ስርዓትን ለሀገራችን አያመጣም። አንድ ሰው አንድ ድምጽ፣ ዴሞክራሲያዊና ህዝባዊ ስርዓት፣ ለሀገር የሚበጅና ለህዝብ የሚጠቅም ፌዴራሊዝምን እንመርጣለን። ለወደቁ አገዛዞች አዲስ እንትንፋስ ለመስጠትም ጭራሽም ፍላጎት የለንምና ህዝብን አደናግሮ የጭቆና አገዛዞችን በጫንቃው ለመጫን የሚደረገውን ሴራ ሁሉ በህዝብ ትግል ክንድ ብትንትኑን እናወጣዋለን። ይህ ቃል ኪዳን ነው። ወያኔና ጭፍሮቹ ከነስርዓታቸው ወደ ታሪክ ትቢያ ይጣላሉ። ይህም የነገ ሀቅ ነው። ባንጆች፣ ከሃዲዎች፣ ከፋፋይ አንጃ ግራንጃ ከነግሳንግሱም ወደ መቃብሩ ይሸኛል እንጂ በህዝብ ጎራ ተመሳስሎ ገብቶ ትግላችንን ሊያፈርስ ማንም አይፈቅድላቸውም። ወደ ህዝብ ጎራ ገብቶ ለወያኔ ውድቀት አስተዋጽኦ ማድረግ ሱባኤና ንስሐውን የሚወስደው ግን የህዝብ ምህረት ያገኛል። ትዝታችን ገረሱ ዱኪ፣ ጃጋማ ኬሎ፣ ኃይለማርያም ማሞ፣ ዘራይ ደረስ፣ ታከለ ወልደ ሐዋርያት፣ ዶክተር ዓለም ወርቅ፣ ሸዋረገድ ገርሌ፣ ገለታ ቆርቾ፣ አበበ በላቸው፣ ዘውዲቱ ግዛውና ሌሎች አርበኞችን ያስታውሰናል እንጂ ከሃዲ ባንዳዎችን ዘክሩ አይለንም። የትላንት ካልንም አስራት፣ ጸጋዬ፣ ስቶታ ሁሴን፣ ተስፋዬ ደበሳይ፣ ገመቹ ቶላ፣ ጽጌ፣ ድላይ፣ ማርቆስ፣ ግርማቸው፣ አማ፣ ጌታቸው፣ ሚደቅሳ፣ አበራሽ፣ አባይ፣ አብርሃ ይለናል እንጂ አባይ ፀሐዬ፣ ወያኔ፣ ባንዳና አንጃን አያስጠራንም። ክህደትና ዘረኝነት ወደ መቃብር፣ ትግላችን አሸናፊ ይሆናል።
በህዝቡ አናት ላይ የሚሽከረከሩ ራሳቸውን መንግስት ብለው የሚጠሩ በእብሪት የፋፉ በንቀት ያበጡ እንደ ደረጃቸው የሚቀጠቅጡ ከመጥበሻ ወደ ሳት የሚገለብጡ ዛሬም ተመርቀው መለስ ብለው መጡ የሚሰቀጥጡ ጡት የቆራረጡ ውስጥ ግር የላጡ የሰው ነፍስ ይዋሉ ትላንት የነበሩ ዛሬም የሚሰሩ ጨካኝ የደም እጆች በዘውድ ብቃሉ በፋሽስት ያደጉ ወያኔ ሀደግ የተመነደጉ አንደኛው ወዳንዱ ገልበጥበጥ የሚሉ ሶስት አባት ቃይሮ መሐላ የሚሉ በደም የተሞላ ካናት ከግራቸው አስፈሪ ጥፍርና ረጅም ጥርስ ያላቸው ባጽም የሚጫወቱ በደም የሚዋኙ ረፍት የማያውቁ እንቅልፍ የማይተኙ እናትና ልጅን አስረው ተገናኝተው ጎትተው የሚያወጡ በግፍ አስረግዘው የሚሰቀጥጡ ጡት የቆራረጡ ውስጥ ግን የላጡ የሰው ነፍስ የዋጡ ትላንት የነበሩ ዛሬም የሚሰሩ ጨካኝ የደምት አቻምናም አምና አሁንም ዘንድሮ ሰው የሚያመልጣቸው ከጉድጓድ ተቀብሮ እኔ ልግደል እኔ ብለው የሚጋፉ ያገኙትን ሁላ ሳይመቱም ማያልፉ ሕፃን አዛውንቱን ቅርጥፍ አርገው በልተው እርስ በርስ የሚጣሉ ደም ጠጥተው ብርሃን የማያፍሩ ጨለማ የማይፈሩ ሰውን የሚያርዱ ከቤት እየጠሩ አሁን በዚህ ያለፉ እኒሁና መጡ የሚባልላቸው ሕፃን ማስፈራሪያ አፈጣጠራቸው በጨካኝ ሥራቸው የተመሰከሩ እና ያጅቦች ተብለው የሚጠሩ የሚሰቀጥጡ ጡት የቆራረጡ ውስጥ ግን የላጡ የሰው ነፍስ ያጡ ትላንት የነበሩ ዛሬም የሚሰሩ ጨካኝ የደነቸው ክብርብር የሚሉ መንገድ ሲጀምሩ በእያንዳንዱ እርምጃ አንገት የሚያዞሩ ሲሄዱ የሚቃዡ የሚቀባጥሩ ጥላቸውን እንኳን የሚጠራጠሩ ሰው በዛ ካለበት የማይቀመጡ ላብ ጠብ የሚላቸው ድንገት ሲጨበጡ የሚሰቀጥጡ ጡት የቆራረጡ ውስጥ ግን የላጡ የሰው ነፍስ ለዋጡ ሬሳ ስረው በገመድ ከኮረኮንች ላይ በመኪና ጎትተው በጠራራው ፀሐይ ሕዝቡን ያስገደዱ አጨብጭቦ ጨካኝ የደፍቾ የሚሰቀጥጡ ጡት የቆራረጡ ውስጥ ግር የላጡ የሰው ነፍስ የዋጡ ትላንት የነበሩ ዛሬም የሚሰሩ ጨካ የደም እጆች ቁና የሚተነፍሱ ሮጦ እንደደከሙ በዓይናቸው ዙሪያውን እየለቃቀሙ አፍነው የወሰዱ ዐይን የጎለጎሉ አጥንት ያደቀቁ ጣት ቆርጠው የጣሉ ተረከዝ አፍርሰው ጥፍር የነቀሉ እንደሚሸጥ ጀኛ ጥርስ የፈነቀሉ ወገብ የሰበሩ በሳት ያቃጠሉ በየጎዳናው ላይ በዓለም ላይ ያለ የጨካኝ ስም ሁላ ከቶ የማይበቃቸው ቢሰፈር ቢሞላ ሰው እንደ ምዝ ልጣጭ የሚያሽቀረጥሩ አእላፍ እጅግሮች ሰብስበው የሚያስሩ ቅር እንኳ የማይላቸው በግፍ የዳበሩ ለአንድ ቀንም ቢሆን ከሕዝቡ ያልተማሩ ገዢ ሆነው ያሉም ለገዢም ያደሩ የሚሰቀጥጡ ጡት የቆራረጡ ውስጥ ግር የላጡ የሰረሰ ትላንት የነበሩ ዛሬ ጨካኝ የደም እጆች
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ
አርባአንድ ቁጥር አምስት የካቲት 2008 ዓመተ ምህረት የካቲት 1966 ድገመና የካቲት 66 አብዮት ከተከሰተ 42 ዓመታት አልፈዋል። የህብረተሰብ ሂደት ሆነ እድገት አንድ ወጥ አይደለምና በዚህ ረጅም ጊዜ አገራችን ብዙ ለውጦችን አሳይታለች። በዚያውም ልክ መከራዋና ችግሯ፣ ህመሟና ቅጥቃጤዎቿ አሁንም እንደቀጠሉ አሉ። ዛሬ የኢትዮጵያ ህዝብ ቁጥር ወደ 100 ሚሊዮን ተጠግቷል። አብዛኞቹም ወጣቶችና ሴቶች ናቸው። ዘመን ተለውጦ ያከባቢውና ዓለም አቀፋዊ ሁኔታ እንደቀድሞው አይደለም። የዚህ ሁሉ አንደምታ እንዳለ ሆኖ ግን የካቲት 66 መሰረታዊ መንስኤዎች ዛሬም ወቅታዊነትን እያንጸባረቁ አሉ። የካቲት 66 ዓመተ ምህረት በግብታዊነት ፈነዳ ቢባልም የቅድመ የካቲት ሁለገብ ትግሎች ውጤት ለመሆኑ የሚያከራክር አይደለም። የካቲት 1966 ዓመተ ምህረት በኢትዮጵያ ታሪክ ከፍተኛ ታሪካዊ ቦታ አስመዝግቦ አልፏል። አብዮት እንደተካሄደባቸው እንደ ሌሎች አገራት ሁሉ የኢትዮጵያ አብዮትም የራሱ የሆነ መንስኤና ምክንያቶች እንቅስቃሴና ሂደት ነበረው። የተሟሉ ግብአቶችና የተጓደሉ ሁኔታዎችም ነበሩት። የተሟሉ ግብአቶች የተባሉት ነባራዊ ሁኔታዎች ተሟልተው በመገኘታቸው ነበር። የተጓደሉ የተባሉት ደግሞ ህዝባዊውን እንቅስቃሴ በቂ አቅምና ችሎታ ኖሮት አመራር ሊሰጥ የሚችል የተዘጋጀና የተደራጀ መሪ ኃይል ባለመኖሩ ነበር ማለት ይቻላል። ኢትዮጵያውያን በ66ቱ የካቲቱ አብዮታቸው ይኮሩበታል፣ ያሞግሱታል። በረጅሙ አኩሪ ታሪካቸው ላይ ተጨማሪ አዲስ የታሪክ ምዕራፍ ስለከፈተላቸውም ልዩ ቦታ ይሰጡታል። የካቲት አብዮት ከኢትዮጵያ ህዝብ የጭቆና ማህፀን ተጸንሶ በህዝባዊ አመጽ የተወለደ በመሆኑ ልዩ ቦታ አለው። በሁለንተናዊ መስፈርት ሲለካ ኢትዮጵያዊ በመሆኑ በውጭ ኃይል ያልተበረዘ፣ ያልተከለሰ፣ ያልተዳቀለ ነበር። እንደ ሸቀጠቃ ከውጭ በነጋዴዎች አልመጣም። የኢትዮጵያ ህዝብ ያንድነቱም ነጸብራቅ ነው። ታክሲ ነጂው፣ ወታደሩና ዝቅተኛ ማዕረግ መኮንኖች፣ ተማሪና አስተማሪዎች፣ የቢሮ ሰራተኞችና የሰራተኞች ማህበር፣ ሴቶችና ሙስሊም ክርስቲያኖች የተሳተፉበት ታሪካዊ ትግልና አብዮት ነበር። የ1966ቱ የካቲት ህዝባዊ አመጽ አንድ ታሪካዊ ክስተትን በመመዝገብ የኢትዮጵያን አንድነት እንደገና አስረግጦ የማይጠፋ ማህተሙን አሳርፎ ሄዷል። ለዚህ እውነታ ቋሚ ምስክር የሚሆነውም በወቅቱ የነበረው ህዝባዊ አመጽ የኢትዮጵያ ህዝብ በዘር፣ በቋንቋ፣ በሃይማኖትና በፖለቲካ እምነት ሳይከፋፈል በአንድነቱ ጸንቶ በመቆም
ሁሉም ያንድ አገር ዜጋ ሆኖ የኖረ መሆኑን ለዓለም ማሳወቁ ነበር። ተፈራራቂ ገዢዎቹ ለአገዛዛቸው ማጠንከሪያ እንዲመቻቸው ህዝቡን በልዩ ልዩ ዘዴ ለመከፋፈል ቢሞክሩም የተመኙት አልሆነላቸውም። ወደፊትም ቢሆን የኢትዮጵያን ህዝብ የመከፋፈሉ ሴራ የሚሳካ አይሆንም። ይህን የማይታበል ሀቅ የኢትዮጵያ ህዝብ ጠላቶች ሊረዱት ይገባቸዋል። የካቲት 66 ህዝባዊ አመጽ ያነሳቸው አምስት መሰረታዊ አገራዊ ጥያቄዎች ነበሩ። እስካሁን ድረስ ማንኛቸውም ምላሽ አላገኙም። አንደኛ፣ የህዝባዊ መንግስት ጥያቄ። ከጉልታዊ አምባገነን ስርዓት ተላቆ በህዝብ ምርጫ የተመሰረተ መንግስት ማቋቋም የህዝቡ የመጀመሪያው ጥያቄ ነበር። ይህ መሆኑ ቀርቶ ጥያቄው የስልጣን ጥም ባሰከራቸው በጥቂት የጦር መኮንኖች ተደመሰሰ። የፊውዳሉ አምባገነን ስርዓት በወታደራዊ አገዛዝ ተተካ። ፋሽስታዊ ስርዓት ተመሰረተ። የ66ቱ አብዮት መሰረታዊ አይነተኛ ጥያቄ የውሃ ሽታ ሆኖ ቀረ። ላለፉት 38 ዓመታት በኢትዮጵያ ዴሞክራሲ፣ ነጻ ምርጫ፣ የፍትህ ስርዓት የሚባሉ ሁሉ ደብዛቸው ጠፋ። ይህ ጥያቄ እስካሁን ድረስ ምላሽ አላገኘም። የህዝባዊ መንግስት ጥያቄ አሁንም ሕያው ነው። የኢትዮጵያ ህዝብ የዴሞክራሲ መብቱን ተቀዳጅቶ የሚፈልገውን ህዝባዊ መንግስት እስከሚመሰርት ድረስ ጥያቄውን በይደር አያቆየውም። በምጽአተ ዳግማዊ የካቲት እንደገና ተነስቶ የማያዳግም መልስ ያገኛል። ሁለተኛ፣ የመሬት ላራሹ ጥያቄ። አሁንም ይህ ጥያቄ አልተመለሰም። የመሬት ባለቤትነት ከጥቂት የፊውዳል ከበርቴዎች እጅ ወጥቶ ወደ ገዢው ፓርቲ ተቆጣጣሪነት ተዘዋወረ እንጂ ወደ አርሶ አደሩ ባለቤትነት አልተዘዋወረም። ገበሬው የራሱ መሬት ላይ የባለቤትነት መብት አግኝቶ የግሉ ሀብት ሆነለት በግሉ የመያዝ፣ የመሸጥ፣ የመለወጥ፣ የማውረስ፣ በወለድ አገድ የማስያዝ መብቱ አልተከበረለትም። የኢትዮጵያ ገበሬ ከጥንቶቹ የመሬት ከበርቴዎች ተጠማኝነት ወደ መንግስት ከበርቴ ተጠማኝነት ተዘዋውሯል። የመሬት ጥያቄ የኢኮኖሚ ጥያቄ ጭምርም ነው። 85 ከመቶ የሚሆነው የአገሪቱ ኢኮኖሚ ደግሞ በግብርና ምጣኔ ሀብት ላይ የተገነባ እንደመሆኑ የመሬት ይዞታ መሰረታዊ ለውጥ ማግኘት እንዳለበት የሚያከራክር አልነበረም፣ አይሆንምም። ከዚህም በላይ መሬት ለኢትዮጵያ ሕዝብ ከማንነቱ፣ ከታሪኩ፣ ከባህሉ፣ ከአብሮነቱ፣ ከእምነቱና ከነጻነቱ ጋር የተቆራኘ በመሆኑ ከኢኮኖሚ ጠቀሜታው ባላነሰ ደረጃ ክብርና ቦታ አለው። መሬት ለኢትዮጵያዊነቱ፣ ለአገራዊ ኩራት ጌጡ፣ ትውልድ ቆጥሮ ታሪክ ጠቅሶ ከአባት ከአያት ወርሶ ለተተኪው ትውልድ የሚያወርሰው ዘላለማዊ ተቋም ጭምርም ነው። የመንግስት አገዛዝ በተለዋወጠ ቁጥር በገዢዎች ፍላጎትና ትዕዛዝ የሚለዋወጥ ሊሆን አይችልም። በርዕዮተ ዓለም ፍልስፍና ሰባኪዎችም የሚወሰን አይደለም። መሬት ከአርሶ አደሩ የዕለት ተዕለት ኑሮውና ሕይወቱ ጋር በብዙ ሀብል የተሳሰረ በመሆኑ ማንም ያበደ የተንደገደገ አምባገነን እንዳሻው ሊቆርሰው፣ ሊሸነሽነው፣ ሊመትረው፣ ሊያዝበትና ሊናኝበት የሚችለው አይደለም። ይህ ሁሉ ተዳምሮ ሲታይ አሁንም የመሬት ላራሹ ጥያቄ በየካቲት 66 ዋና የሆነው ምላሽ ሳያገኝ ቆይቷል። መልስ ይጠብቃል። ሶስተኛ፣ የዴሞክራሲ ጥያቄ። የኢትዮጵያ ሕዝብ ረዥም ዘመን ታሪኩ ዴሞክራሲያዊ መብትን አይቶት አሽቶም ቀምሶም አጣጥሞም ስለማያውቅ የዴሞክራሲ ጥያቄ አይነተኛና ግንባር ቀደም ጥያቄ ነበር። በየካቲት 66 አብዮት ማግስት ጭላንጭሉን ለማየት እድል አግኝቶ ነበር ለማለት ቢቻልም ወዲያው ከመቅስበት ተዳፈነበት። ጥያቄውን አጠንክሮ ቢቀጥልም ምላሽ ሳያገኝ እስከዛሬ ድረስ ልሳኑ እንደተዘጋ ቆይቷል። ጠመንጃ ባነገቱ ተፈራራቂ ገዢዎች እብሪተኛነትና ጭካኔ ምክንያት አቅም ባለማግኘቱ አንገቱን ደፍቶ ሞራሉን ሰብሮ ያለውድ በግድ ያምባገነኖች ተገዥ ሆኖ ቀርቷል። ሐሳቡን በነጻ የመግለጽ የመጻፍ የመሰብሰብ ሰላማዊ ሰልፍ የማድረግ መብቱ ተጨፍልቋል። የእምነት የህሊና ነጻነቶች ሁሉ ወህኒ ቤት ገብተዋል። የሰው ልጅ የህሊና ነጻነቱ ከተገፈፈ ሰብአዊ ፍጡር ነኝ ብሎ ራሱን ሊያታልል አይችልም። አሳዛኙና አስገራሚ የሚሆነው ነገር ደግሞ ገዢዎቹ ዴሞክራሲ አምጥተንልሃልና እኛን አምነህ ተቀበል፣ አሜን ብለህ ተገዛ፣ ተነዳ ለማለት መሞከራቸው ነው። ገዢዎች ራሳቸውን ለመደለል ይችሉ ይሆናል። የህዝብን የማሰብ ችሎታም ሆነ ሰብዕና ዝቅ አርጎ መገመት ግን የድንቁርና ድንቁርና መሆኑን አለመገንዘብ ከማስገረም አልፎ በመጸት ደረጃ ያስቃል። ህዝቡ እያረረም ቢሆን ለመሳቅ ቢሞክርም የዴሞክራሲ ጥያቄው እስካልተመለሰለት ድረስ ጥያቄውን አንግቦ መታገሉን ይቀጥላል። የህዝብ ጥያቄ በህዝቡ አመጽ መልስ ያገኛል። የዴሞክራሲ ስርዓት በሀገራችን እስካልሰፈነ ድረስ የዴሞክራሲ ጥያቄ አይዳፈንም። አራተኛ፣ የብሔር ብሔረሰቦች ጥያቄ። ህዝባዊው አመጽ ካነሳቸው መሰረታዊ ጥያቄዎች መካከል የብሔሮችና የሃይማኖት እኩልነት ይከበር፣ መብቶቹም በሕግ ይታወቁ የሚል ነበር። የዜግነት ነጻነት የብሔር የሃይማኖትና የእምነት እኩልነትን ተቀብሎ በሕግ አስከብሮ በተግባርም እንዲተረጎም ካላደረገ የተሟላ ነጻነት ሰፍኗል ማለት አይቻልም። አገራችን መልከ ጉራማይሌ ልትሆን የቻለችው የብዙ ብሔር ብሔረሰቦች መኖሪያ በመሆኗ ነበር። ይህም መልኳ ውበቷን ብቻ ሳይሆን ጥንካሬዋንም ጭምር አጉልቶ የሚያሳይላት ነው። ይህንን መልከ መልካምነቷንና ጥንካሬዋን ወደ ጥላቻና ድክመት እየለወጡ ሕዝብን ለመከፋፈልና አገርንም ለማፈራረስ ተግቶ መስራት ማለት የብሔር ብሔረሰቦች መብት ተከብሯል ማለት አይደለም። የግለሰብ መብትና ነጻነት መከበር ለብሔር ብሔረሰብ መብት መከበር መቅደመ መብት መሆኑ መዘንጋት የለበትም። የካቲት 66 ዓመተ ምህረት ህዝባዊ ጥያቄ ኢላማ ያደረገው በሁለንተናዊ ገጽታ ጸረ ህዝብ የነበረውን ጨቋኙን አገዛዝ ማስወገድ ነበር። ተከታዩና ቀጣዩ ተግባር ደግሞ የተወገደውን ስርዓት በዴሞክራሲያዊና ህዝባዊ መንግስት መተካት ነበር። በዚህም ተባለ በዚያ ዞሮ ዞሮ የዴሞክራሲ ስርዓት መስፈን ጉዳይ በመሆኑ ቅድሚያ የሚሰጠው ዜጎቹን የዴሞክራሲ ባለቤቶች እንዲሆኑ ማድረግ ነው። ያ እስካሁን አልሆነም። በጎሳ ላይ የተመሰረተ የክልል ፌዴራላዊ ስርዓት የብሔር ብሔረሰብን ችግር ሊፈታ አይችልም። የወያኔ አገዛዝ እስካለ ድረስም ተፈጻሚነት አያገኝም። በአሁኑ ወቅት የብሔር ብሔረሰቦች መብት መከበሩ ቀርቶ እንዲያውም በከፋ መልኩ ወደ ዘር ማጥፋት ደረጃ እየተለወጠ በመሄድ ላይ ይገኛል። በጋምቤላ፣ በአኝዋክና፣ በአማራውና ኦሮሞው፣ በኦጋዴን ወዘተ በዜጎች ላይ የሚፈጸመውን የዘር እልቂት ማየቱ ብቻ በቂ ሆኗል። በነገደ አማራ ላይ የሚካሄደው የዘር ማጥፋት ወንጀል ለታሪክ ተመዝግቦ ተቀምጧል። ከአንድ ብሔር ብቻ የተውጣጡ የአገዛዙ ስልጣን በእጃቸው አስገብተው የኢኮኖሚ፣ የፖለቲካ፣ የወታደሩንና የጸጥታውን አውታሮች ሁሉ ተቆጣጠሩ ማለት የብሔር ብሔረሰቦች መብት ተከበረ ማለት አይደለም። በዚህም መስክ እኩልነትና ዴሞክራሲን በተመለከተ የካቲት 66 ህዝባዊ አመጽ ያነሳው ጥያቄ አልተመለሰም፣ መልስ ይጠብቃል። አምስተኛ የሀገሪቱ ህልውና ብሔራዊ ሉዓላዊነትና የፖለቲካ ነጻነት ጥያቄ። ይህ ጥያቄ የህዝባዊ ጥያቄዎች ሁሉ ማሳረጊያ እንደነበር አብዮቱ መዝግቦት ያለፈ መሪ ጥያቄ ነበር። ዛሬ ኢትዮጵያ ነጻ አገር አለመሆኗ ብቻ ሳይሆን በአገር ደረጃም የራሷ ህልውና አደጋ ላይ ወድቆ በመኖርና ባለመኖር መካከል የምትጠራሞት አገር ሆና ትገኛለች። ተወደደም ተጠላ አገሪቱ በመስቀለኛ መንገድ ላይ ወድቃለች። ሁለት ኃይላት በተቃራኒ አኳኋን ተጻረው ቆመዋል። አንደኛው ኢትዮጵያ እንደ አገር መቀጠል አለባት ሕያው ናት ብሎ የቆመው የአንድነት ኃይሉ ጎራ ሲሆን፣ ሁለተኛው ደግሞ ኢትዮጵያ የምትባለው ተረት ተረት ነች፣ እንደ አንድ አገር ሆና መቀጠል የለባትም ብሎ የተነሳው ጽንፈኛውና አክራሪው የብሔረተኛ ቡድን ነው። ይህንን ጽንፈኛ ቡድን የኢትዮጵያ ታሪካዊ ጠላቶች የሆኑ ባዕዳን ሁለንተናዊ ድጋፍና ትብብር ይሰጡታል። አንጻራዊ መልኩ ሲታይ ጠንካራ ነኝ ብሎ ራሱን ይገምታል። ከዚህ ግምጋሜ በመነሳትም የአጥቅነት ባህሪውን ለማሳየት ይሞክራል። ቀስ በቀስ በሚያደርገው እንቅስቃሴም የዓላማው ተጻራሪ የሆነውን የአንድነቱን ኃይል በመከላከል ደረጃ እንዲወድቅ አድርጎታል። ሁለቱ ተጻራሪ ኃይላት አንዱ ባጥቂ ሌላኛው በተከላካይ ደረጃ እንዳሉ ይገመታል። ይህ ግምት ደግሞ ከእውነት የራቀ ነው ማለት አይቻልም። ምክንያቱም የአንድነት ኃይል ነው ተብሎ የሚገመተው ወገን የተጠበቀውን ያህል የተሰባሰበና የተቀራረበ ባለመሆኑ፣ ይህ ደግሞ የጥንካሬ ሳይሆን የድክመት ምልክት ሆኖ ቆይቷል። የማይበገር ኃይለኛን ደጋፊና ተባባሪ ሊሆንለት የሚችለውን የኢትዮጵያን ሕዝብ አሰባስቦ አደራጅቶ በራሱ ጎራ በበቂ ሊያሰልፍ ባለመቻሉ የድክመቱ ዋነኛ ምክንያት ሆኖበታል። ይህ የአንድነት ጎራ ይህንን ድክመት አስወግዶ ከወጣ በአሸናፊነት እንደሚገኝ መጠራጠር አይቻልም። የአገሪቱ ሉዓላዊነትም ሆነ ህልውና ጥያቄ መልስ ሊያገኝ የሚችለው ከዚያ በኋላ ይሆናል። ያ ስለተባለ ግን የኃይል ሚዛኑ ወደ አንደኛው ወገን አዘነበለለት ተብሎ ቢገመትም እንኳ የሀገራችን ችግር በቀላሉ ይፈታል ማለት አይደለም። በብሔር ብሔረሰቦች መካከል የነበረ ቁርሾና ሐዘን፣ በደልና ጥቃት፣ መበዳደልና መጎዳዳትን አምኖ በመቀበል እርቅና ሰላም መምጣት አለበት። በኢትዮጵያ የአገር ግንባታ ሂደት ያልበደለና ያልተበደለ አልነበረም ብሎ ሐቁን አምኖ መቀበል ይገባል። እስቲ በታሪክ ሂደትና በአገር አንድነት ግንባታ የነበሩትን ታሪካዊ ክስተቶች እንመልከት። በዚያን ጊዜ ኃይል የአንድነት አዋላጅ ነበር። የሩሲያውን ንጉሥ ታላቁ ጴጥሮስ ሰፊውን የሩሲያ አገርና ግዛት መመስረቱ ከ1672 እስከ 1725 ታላቁን የሩሲያ ኢምፓየር የገነባ ዛር የቄሳር መንግስት መሪ ነበር። የጣሊያኑ ጁሴፔ ጋሪባልዲ ከ1807 እስከ 1882 ደካማዋንና የተከፋፈለችውን ኢጣሊያን ግዛቷን አዋህዷል። ሕዝቡን አንድ አድርጓል። ከዚያ አልፎ ተርፎ ጣሊያን ተዋህዳና በርትታ አገራችንን ለመውረር ብቃት አግኝታለች። የኢጣሊያ ጠንቅ አሁንም በአገራችን ላይ አለ። የጀርመኑ ኦቶ ቫን ቢስማርክ ከ1860 እስከ 1890 ባለው ዘመን የተከፋፈሉትን ግዛቶች አዋህዶ አንድ በማድረግ በአውሮፓ ሰፊ ግዛትና መንግስት ያላትን ታላቅ አገር የሆነችውን ጀርመንን ፈጥሯል። በኢትዮጵያም የተፈጸመው የታሪክ ሂደት
ያገر ግንባታ ጥረት በተለየ መልኩ ሊታይ አይገባው የካቲት 66 ትምርት ሰጠን ብንል በቅድሚያ የህዝብን አንድነትና ኃያልነት ማረጋገጡ ይሆናል የየራሳቸውንም ሆነ የጠቅላላውን ጥያቄ ያነሱ የህብረተሰቡ ክፍሎች በመሰረታዊው ኢትዮጵያዊነት ላይ ቅንጣት ጥያቄ ሳይኖራቸው እንደ ኢትዮጵያዊ መታገላቸው ለጥንካሬያቸው መሰረት ሆኗል ይህ ነው ዋናው ትምርት አንድነት ኢትዮጵያዊነት ከዚያም የከተማዎችን ዋና ሚናም አስረግቷል ላባደሩም በጠቅላላ የሥራ አድማ የሚኖረውንም ከባድ ሚና አስመስክሯል የ66ቱ የካቲት አብዮት ያነሳቸው ህዝባዊ ጥያቄዎች እስከዛሬ ማናቸውም አልተመለሱ መልስ ይፈልጋሉ የነን መመለስ የሚችለው በህዝብ የተመረጠ ዴሞክራሲያዊ መንግስት ሲመሰረት ብቻ ይሆናል ለዚህ ክስተት ምክንያት የሚሆነው ደግሞ የዳግማዊ የካቲት ዳግም ምጽአት ብቻ ነው ያ መምጣቱ ደግሞ አይቀርም ድገመና የካቲት የምንለውም ለዚህ ነው የካቲት 66 የህዝብ የረጅም ቀዳሚ ትግል ተከታይ ክስተት ነው ብለናል ግብታዊ ቢሆንም ሊጠበቅ የሚገባው ነበር በስልጣን ያለው አገዛዝ አብቅቶለት ነበርና ያጼው አገዛዝ ለጥገና ለውጥም ቢሆን ምንም ፈቃደኝነት ማሳየት ስላቃተው አብዮት የግድ ነበር ያ አገዛዝ ለምን ወደቀ ብለው ለሚቆጩ ግልጽ መሆን ያለበት ይህ ነው አብዮት በራሱ ላይ ያመጣው ስርዓቱ ራሱ ነው ግትር ሆኖ ለውጥ አልቀበል ብሎ ካሁኑ የቀደመው አገዛዝ የካቲትን ማጅራት መጥቶ ለስልጣን ሲበቃና የህዝብን ድል ሲቀማ ተኪው ደግሞ የባሰ ሆኖ ጸረ የካቲት ጸረ ኢትዮጵያ በመሆን ጫካችን ላይ ሰፍሯል ዛሬ የካቲት 66 ጊዜን ወስዶ 42 ዓመት ሆኖታል ገና 25 ዓመት ሲሞላው ግን የሚከተለውን ብለን ነበር በየካቲት 1991 ዓመተ ምህረት የካቲት 66ን አብዮትና የህዝብ ታሪካዊ ትግል 25ኛ ዓመት ስንዘክርም አንዱን የካቲት ሸኝቶ ሌላውን ሲቀበል የከረመው የአገራችን ህዝብ እጣው ከጅብጎሬ ወደ ጅብዋሻ ቢመስልም በትግሉና በመስዋዕትነት ሊመዘገብ ነው ታሪክን መቃኘቱ ማደሪያውን እጣውን ሊለውጥ ሊያሻሽል መዋደቁን ለመመዝገብ ነው የገዢዎች ዜና መዋዕል መሰረትነቱ ተሰርዞ አንጀቱን በድግ ጠፍሮ አስሮ ከተፈጥሮም ከባለስልጣናቱም ተጋትሮ ይችን አገር በላቡና በደሙ ማንነቷን የረገሳትን አሻራውን አሳርፎባት አገር ያደረጋት ብዙሃኑ ጭቁን ህዝብ ትንሽ ምላጭ አገር ትላጭ እንደሚባለው በተናቀው ክንዱ የጀመረው ጉሸማ ትግል የስርዓቱን ለውጥ ወልዷል በየካቲት 66 ህዝባዊ ትግል በግንባር ቀደምትነት ከተማው ጎልቶ ቢታይም ስርዓቱ የህዝብን እንቅስቃሴ እንዳኮላሽ እንቅፋት የሆነበት የተግሉ መፈክሮች ዋነኛ ጥያቄዎች የህዝብን መሰረታዊ ብሶትንና ፍላጎትን ያስተጋቡ መሆናቸው ነው የወቅቱ ታጋይ ምሁራን የነበራቸውን ሚና የፈረጁት በህዝብ አንደበትነት በመሆኑ መሬት ላራሹ ብለው ሲፋለሙ እኩልነት ብለው ሲዋደቁ ሰራተኛው ህዝብ ባለመብት ይሁን ብለው ሲሰለፉ እድሉ ለተነፈገው ግና ግሮጥሮ ላስተማራቸው ሰፊ ህዝብ ላንቃ ሆኑት እንጂ መፈንክሩን አነገቡለት እንጂ ሌላ ዓላማ ሆነ ግብ አልነበራቸውም የካቲት አብዮት ሲገመገም ኋላ የተከሰተው መርገም ግንዛቤን የሚለውጥ መሆን የለበትም አብዮቱ በርግጥም የሥርዓት ለውጥ ያስከተለ ትግል ነበርና ከተሳታፊዎቹ የየግል ይዞታና እምነት ባሻገር የጭቁኑን ህዝብ ታሪክ ሰሪነት አለው ባይነት ያስመዘገበና ያንን የገለማው ግን በእብሪትና በግፍ የጨቀየውን ሥርዓት ያዋከበና የደረመሰም ነበር የካቲት አብዮት በደርግ ተብየው ማጅራቱን ቢመጣም አዲሱ የገዢ መደብ ቤተ መንግስት ከመግባቱ በፊት የበሰበሰውን ስርዓት አስወግዷል። የካቲት አብዮት ደርግን አልወለደም። በዝባጁን ያጼውን ስርዓት ግን ቀብሯል። በዚያው ጽሑፍ ላይ የሚከተለው ሐሳብ ሰፍሮ ነበር። የካቲት አብዮት በተወሰነ ወቅትና የህብረተሰብ እድገት ደረጃ የተከሰተ ቢሆንም በድጋሚ መምጣቱ ከወቅቱ ጋር የተጣጣመ ዓላማና መፈክር ይዞ መደገሙ የግድ ነው። ያለንበት ደረጃና የህብረተሰብ ይዘት፣ የቅራኔዎች ጠባይና የወዳጅ ጠላት አሰላለፍ የተለየ ቢሆንም ያን አብዮት የግድ ያደረገው መሰረታዊ ሁኔታ አሁንም አለ። ተጨባጩ ሁኔታና በህሊናዊ ደረጃ በአደረጃጀት ሆነ ህብረት የሚከሰተው መቀናጀታቸው ዛሬም ወሳኝ ነው። በመሰረቱ ብዙሃኑ ተጨቁኗል፣ እየተበዘበዘ ነው። ዘረኛ የጥቂቶች አገዛዝ በስልጣን ተሰይሟል። የህዝብ መብት ተረግጧል፣ የህግ የበላይነት ተክዷል፣ የሀገሪቷ ህልውና ራሱ ላስከፊ አደጋ ተጋልጧል፣ የእኩልነት ጥያቄ ምላሽ አላገኘም፣ ወዘተ። የካቲት ሁለተኛ ዙር የግድ ሊወለድ እየተንፈራገጠ ይገኛል። አዋላጁ ከተገኘ ዝግጁ ከሆነ ለማለት ነው። የካቲት ይደገም ስንል የ1966ቱ አብዮት በነበረው መልኩ ይከሰታል ብሎ መጠበቅ ሳይሆን ዓላማውን ይዞ መፈክሮቹና ጥያቄዎቹ ምላሽ ሊያገኙ የሚችሉበት ሁኔታን መፍጠር ነው። በተለይም የጋራና የአንድነት ትግል ነጸብራቅ ሆኖ ማለት ነው። ስላለውና ስለሚኖረው ተጨባጭ ሁኔታ ብዥታን ባለማስተናገድ ይህን የሚከተለውን ከዓመታት በፊት ጽፈን ማሳሰቢያ አድርገን ነበር። ዛሬ የዚያን ትውልድ ለውጥ ብሎ የታገለውን ተራማጅ ክፍል ማብጠልጠል እንደ ብልጠትና ብስለት ተቆጥሮ ነገሮችን ሊያዛባ ቢቃጣም የካቲቱ ትውልድ አገር ወዳድነቱን በደሙ ያስመሰከረ ነው። ዛሬ እንደምናየው ኢትዮጵያዊነትን በጭምብል ደረጃ ወስዶ ሲሆን ሲያመቸው የሚለብሰው ሳይሆን የሚጥለው አልነበረም። ከሁሉም በፊትና በላይ አገሩን የሚወደው ያ ትውልድ ለአገር ይበጃል ብሎ ባመነበት ጸንቶ ታግሏል። አገሩን ለጭራቆች፣ ክብሩን ለባዕዳን ሽጦ የተዋረደ ትውልድ አልነበረም። ከየካቲት ወዲህ የመጡትን የታሪክ ጭንጋፎችና የሥልጣን ባለቤቶች ስንመለከት ምንኛ ያ ትውልድና የካቲት ራሱም ታሪካዊ እንደሆኑ እንደገና እንገነዘባለን። ሌላው የካቲት እንቁ ትምህርት ለአገሩ ሊሞትላት የተዘጋጀ ትውልድ እስከሌለ ድረስ አገር ለባዕዳን ጥቃትም ሆነ ለአገር ውስጥ ተውሳኮች ጉዳት ተጋልጣ እንደምትጠቃ ነው። ይህም ተብሏል። ሌላም እንዲሁ የካቲት 66ን ስንዘክረውና ስናስታውሰው ይህን ሁሉ በግንዛቤ አስገብተን ነው። መደምደሚያችንም ቀደም ካልነው የሚለይበት በቂ ምክንያት የለውም። የካቲት ዋና ዋና መፈክሮች አሁንም ሕያው ናቸው። በትግል ያገኘናቸው ድሎች የማይካዱ ቢሆኑም የታገልንላቸው መሠረታዊ ጉዳዮች ዛሬም ትግልን ምላሽን ይጠይቃሉ። ከመቼውም ጊዜ የከፋ ሁኔታ ደግሞ ከስልጣን ጥማት ሌላ አገርን ማጥፋት ተልእኮ የሆነ ቡድን ለቤተ መንግሥት መብቃቱ ነው። አገርን መጠበቅና ከጥፋት ማዳን ወሳኝ በሆነበት ወቅት ላይ ደርሰናል። ለዚህም ነው የካቲት አብዮትን በተመለከተ ከታሪኩ በጥሞና ተምረን የነበሩ ጉድለቶችን አስወግደንና በስፋትና በጽናት ተባብረን በጋራ ጠላት ላይ መረባረብ የሚጠበቅብን። የካቲትን በትግል መዘከራችን ተገቢ ነው። የካቲት ማለት ትግል፣ ቆራጥነትና ሀገር ፍቅር ማለት ነበር ነውም። كذي بتعزز يهفاقوام من يهونال يالنون لمدقم يهفا تاريكو كي كاتيت آبيوت غار يتقراني اندمونو متن لحزب يقبون كالكيدان بماكفر بي كاتيت يامس منفس زاريم سنتو لاغرنا لحزب تقلون قطلوال باروج سايتاتن بتفافامة تقل سايتاجب بسلام النادلتا يكاتي تابيوت يمي الزكر بدي هزب جزي هزباوي إسرات اسكي متام يتقلو يكتلال يهنو يهابا مدلت دقمنا يكاتي يمي لو تريوم يكاتي تابيوت بتقل يزكرال بتبابرة تقل يهزبالة سلطان النت يكبرال حيال الناتش النافي هزبناو
زارم لبوتنيوش نمبركك يلطان نسواغا دندروسك زيانب بزرين عطنرك
كم باركنا سايو
لمد من الفارسي قدمو يتاقله لكي تفارامي تقوم يتاقله هرقية ملاي يقول بلده يستماركو نقالا ويندسن فكر بريا ياسكو ياقل كدر ملاش ايها فاونتنو يهز بتسبانك كم باركنا سايو
Goodbye to my fire.